B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ ሐምሌ 13 ቀን 2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁልና መስተጋሽተናል። ከነዚህ መሃል በእስልምና እምነት ተከታዮች ዘንድ የኢድ አላድሃ አረፋ በዓል እየተከበረ ይገኛል።
ከ500 ሺህ በኋላም 110 ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያቃል የተገባልን 100 ሺህ ብር የሚመጣበት ወቅት ከ700 ሺህ ብር አለፈን ማለት ነው።
በአሉም በማስመልከት በዩናይትድ ስቴትስ የሚገኙ ኢትዮጵያዊ እስልምና ሃይማኖት ተከታዮች በህዳሴ ግድብ ዙሪያ የሚያደርጉትን እንቅስቃሴ የሚያስቃኝ ዘገባ ይኖረናል።
ትልቅ ህመም ውስጥ ሆነ እንኳን ሐሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴት ልጅ ትምህርት ማስተማር የማህበረሰብን ድምጽ መመለስ ማለት ነው።
የሰማችኋቸው በአፍሪካ ሴት ተማሪዎች በሚያጋጥሟቸው በርካታ ተግዳሮቶች ምክንያት ትምህርታቸውን እንዳያቋርጡ እያገዘ የሚገኘው ካምፌድ የተሰኘ ተቋም ተወካይ ናቸው። በሴት ተማሪዎች ትምህርት ዙሪያ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? በዛሬው ዕለት የአረፋ በዓልን እያከበራችሁ ለምትገኙ መላው የእስልምና ሃይማኖት ተከታዮች በጋቢና ቪኦኤ ባልደረቦች ጋር በመሆን እንኳን አደረሳችሁ እንላለን። ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብራችሁ ማመሾ ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ኢትዮጵያ ሁለተኛ ዙር የህዳሴ ግድብ የውሃ ሙሌት ስርዓት ትናንት ማጠናቀቋ ተሰምቷል። ግድቡ ሞልቶ ውሃ ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ናቸው። ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችልም ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ 3 ወራት ባሉት ጊዜያት ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተው ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸውም ጠቁመዋል። በግድቡ ጉዳይ በሶስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ዘገባው የኬኔዲ አባተ ነው። ህዋትን በመደገፍና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ በወጣው መግለጫ አዲስ አበባን ጨምሮ በተለያዩ ሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እርምጃ እንደሚፈጸምባቸው መረጃዎች እንደደረሱት መግለጹ ይታወሳል። ከዚህ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት አዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህዋትን በመደገፍ የተጠረጠሩ 320 ግለሰቦች በቁጥጥር ስር መዋላቸውን አስታውቀዋል። በተጠርጣሪዎች ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውን የሚገልጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን የጠቆመው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በትግራይ ክልልም የህወሓት ተቃዋሚ ናቸው ተብሎ የተፈረጁ ንጹሃን ስለመገደላቸው ማስረጃዎች ደርሰውኛል ማለቱ ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በኢራን መንግስት ያፈና ጥቃት አነጣጥሮባት ከነበረችው የአሜሪካ ድምጽ ጋዜጠኛ ጋር መነጋገራቸው ተሰማ። ብሊንከን በትዊተር ገጻቸው ላይ ከቪኦኤ የፐርሺያ ቋንቋ ክፍል ባልደረባ ማሺ አላንጃር ጋር ጥሩ ንግግር ማድረጋቸውን ጠቅሰው የዩናይትድ ስቴትስ መንግስት በመላ ዓለም ላይ የነጻ ጋዜጠኞችን እጅግ አስፈላጊ ስራ ሁልጊዜም እንደሚደግፍ ገልጸዋል። ከብሊንከን ጋር 15 ደቂቃዎችን ያክል መነጋገሯን የገለጸችው አላንጃር በበኩሏ ኢራን ጋዜጠኛዋን ከአሜሪካ ምድር አፍና ለመውሰድ ማሰቧ በእጅጉ አስደንጋጭ እንደሆነባቸው መናገራቸውን አክላለች። ዩናይትድ ስቴትስ የኢራንን መንግስት ለአፈና ውጥኑ ተጠያቂ እንደምታደርግ አረጋግጦልኛልም ብላለች። በኒውዮርክ ብሩክሊን የምትኖረው አላንጃር በማህበራዊ መገናኛ ገጿ በኩል የኢራን ጥቃት ኢላማ መሆኑን ይፋ ካደረገች በኋላ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሳኢድ ካታቢዛድ ውንጀላውን መሰረት የሌለውና ለምላሽ የማይበቃ ዋጋ ቢስ ክስ ሲሉ አጣጥለውታል። በኢራቅ በደረሰ የጎዳና ላይ ቦምብ ፍንዳታ 30 ሰዎች መሞታቸውን ባለስልጣናት አስታውቀዋል። ባለስልጣናቱ ጥቃቱ የተፈጸመው ወሃሊፍ ገበያ ተብሎ በሚጠራው በሳዲር ከተማ በሚገኝ ስፍራ እንደሆነ ተናግረዋል። በኃይለኛው ፍንዳታ ከመዋቾች በተጨማሪ በርካቶች መቁሰላቸውን ማንነታቸውን የደበቁ የሕክምና ባለሙያዎች አስታውቀዋል። ፍንዳታው የደረሰው ለኢዳል አዳ በዓል መቃረቢያ ገበያው በደረሰበትና ሸማቾች አስቤዛና ስጦታዎችን ለመግዛት በተሰማሩበት ወቅት ነው። ጠቅላይ ሚኒስትር ሙስጠፋ አልካዳሚ የአካባቢውን ፖሊስ ምሪት ኃላፊ በቁጥጥር ስር እንዲውል አዘዋል። ምርመራውም ተጀምሯል። በዚህ ዓመት ብቻ በተጨናነቁ ገበያዎች ላይ የኃይለኛ ፈንጂ ጥቃት ሲደርስ ይሄ ለሶስተኛ ጊዜ ነው።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ሊያድርሱን። አሁን ቀዳሚ ወደ ሆነው አብይ ዝግጅታችን እንለፍ። ዛሬ በእስልምና እምነት ተከታዮች ዘንድ የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። በዋዜማው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያሰባሰቡት ለየት ያለ የገንዘብ ማሰባሰቢያ መርሃ ግብር ተካሂዷል። በዋነኛነት በማህበራዊ መገናኛዎችና በበይነ መረብ አውታሮች ላይ በተደረገው ስነ ስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህ እንቅስቃሴ አስተባባሪ ከሆኑትና የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ ከሆኑት ኡስታዝ ጀማል በሽር ጋር ትላንት አጭር ቆይታ አድርጎ ነበር። ቀጥሎ ይቀርባል።
በአባይ ወንዝ ላይ በመስራት ላይ ያለውን የኢትዮጵያ ህዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞ ድማ ሆኖ በማገልገል ላይ ያሉት የማህበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ።
የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛ ራሳችን ለምን የአረብኛ ሚዲያ አይኖረንም ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቀን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮቹንም ሌሎቹንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራም ማጠናከሩ ምናምን ከዚህ የመጡ ናቸው። እናም እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው።
በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከ4 ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጠነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት 10 ዓመታትን የዘለቀው ትብብር አካል ለመሆን ነበረ።
የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ በዋሽንግተን ዲሲ የኢትዮጵያ አምባሳደር እዚህ ቢሮአቸው ላይ የዒድ ፕሮግራም ባለፈው የኛ የዒድ አልፍጥር ወይም ደግሞ የፍስክ ዒድ ላይ ፕሮግራም አብረን አንድ ላይ የፍጣር ፕሮግራም አድርገን ነበርና በሱ ላይ አነሳን። ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራጡ ነው ማለት እንደዚህ በግሩፕና በሃይማኖትም በምንም ተሳባጥረን ብንሆንም ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴና ስለዚህ ያንን ሐሳብ ብንወስደው ፕላትፎርሙን የኢትዮጵያን ሙስሊም አሶሲየሽን ኢን ሲያትል የሚለው አንድ ድርጅት የራሱ ከታክስ ነጻ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንፃር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ የጎፈንድሚውንትን ነገር ግን ስራው እንዲሰራ ጀመርን።
የገቢ ማስተባበር መርሃ ግብሩ የመጀመሪያ እቅድ 50,000 የአሜሪካን ዶላር ማስተባበር ነበር። የንቅስቀሳው መጀመር የአረቡ ዓለም በሚያዘው ትራቸው የዜናው ታሪፍ ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስተውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባልሞላ ጊዜ ውስጥ 500,000 የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል።
500,000 ላይ እየደረስን ያለ በመሐለም በጣም የሚገርሙ ሰዎች ነበር እየመጡ ለምሳሌ በጣም እዚህ ቦታ ላይ በጣም ከልቤ ላመሰግንም ወደው ወንድም ደስታ ገላጋይ ዘውዴ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ 40,000 ከሰበሰባችሁ እኔ ሌላ 40,000 ማች አረጋለሁ። እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በሳቸው በኩል ወደ 100,000 ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን። አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ 450 ምናምን አካባቢ ይያለን ወይ 60 አካባቢ ይያለን 80,000 ከሰበሰባችሁ እኔ 100,000 ብር ሰጣችኋለሁ የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ ጠርተውልንና በዚህ አይነት መልኩ ይሄንን ቻሌንጅ ወስደን እነሆ ትላንትና በምሽቱ ከ610,000 በላይ ሰበሰብን። ሰው ከ500,000 በኋላም ወደ 110 ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን 100,000 ብር የሚመጣበት ወቅት ከ700,000 ብር አለፈን ማለት ነው።
ትውልድ ኢትዮጵያን እስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፈውበታል በተባለው የገቢ ማስተባበር ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ጠቃሚ መላ ነው። በግብጻውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከ90% በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብጽ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደልፈታ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍታዎችም አሉ።
يعني صدور جدا لكن ما حدش هيقدر ياخد نقطه ماء من مصر
انا በጣም ታጋሽ ነኝ ይሁንና አንድም ሰው ከግብጽ የውሃ ድርሻ አንድ ጠብተው ሀሙ ሰደ አይችልም ካልሆነ ግን ከተናው ሊያስቡት ደማይችል አለመረጋጋት ይገባል ማንም ሰው ይሄ ከኛ አቅም በላይ ነው ብሎ አያስብም ያሉት ሱዳንም ኢትዮጵያ ገዢውል በሌለበት ሁኔታ የምታካሄደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስተውቀው ይተውሳል። ለአሜሪካ ድምጽ አብታሙ ስዩም ዋሽንግተን ዲሲ።
ለእስልምና ሃይማኖት ተከታዮች በድጋሚ የኢድ አል አድሃ በዓል እንዲሆን እንመኛለን። ወደ ተከታዩ ዘገባችን እንለፍ። ካምፌት የተሰኘ የትምህርት ለሴቶች ዘመቻ መንግስታዊ ያልሆነ ድርጅት በተለይ ድህነት በአፍሪካ ሴቶች ትምህርት ላይ የሚያሳድረውን ጫና ለመቅረፍ ላለፉት 18 ዓመታት ለተማሪዎችና ወላጆች የኢኮኖሚ አቅም በመፍጠር እንዲሁም በሀገሪቱ የሚገኙ ትምህርት ቤቶችን በማገዝ ከ4.8 ሚሊዮን በላይ ሴት ህጻናት በትምህርት ቤት እንዲቆዩ አድርጓል። ይህን ተሞክሮ ወደ ኢትዮጵያ ለማምጣት እንዲቻል ድርጅቱ በተለይ ሴቶች ትምህርታቸውን ጀምረው እንዳያቋርጡ ለማገዝ የሰራቸውን ስራዎችን የሚያስቃኝ ዘገባ አሰናድቻለሁ። ሰምተን እንመለስ። የተባበሩት መንግስታት ድርጅት በቅርቡ ያወጣው መረጃ እንደሚያሳየው በዓለም ዙሪያ 132 ሚሊዮን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ከቅርብ ጊዜ ወዲህ ደግሞ በኮቪድ-19 ምክንያት የትምህርት አቅርቦት በመስተጓጎሉ 11 ሚሊዮን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ የሚል ስጋት አለ። ከነዚህ ውስጥ አብዛኞቹ እንደ ኢትዮጵያ ባሉ ዝቅተኛ ገቢ ባላቸው ሀገራት የሚገኙ ናቸው። ለዚህ መሰረታዊ ምክንያቱ ድህነት ቢሆንም የጾታ እኩልነት አለመኖር፣ ጾታን መሰረት ያደረገ ጥቃት፣ ያለእድሜ ጋብቻና በተለይ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ከዚህ ቀደም ያነጋገርናቸው የትምህርት ባለሙያዎች ነግረውናል። በአማራ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለእድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የመጣ የሴቶች ህፃናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እየሆነ መጥቷል።
በዋናነት አሁን ዘልቀው ሄደው የሴቶችን ኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንደ አንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው።
በቤንሻንጉል ጉሙዝ በደባቅና ዳንጉር ወረዳዎች ከ25 አመታት በላይ በትምህርት ባለሙያነት ያገለገሉት አቶ ሙሉጌታ እድሜው ገፍቶም እንዲሁ በስራ ላይ በቆዩባቸው አመታት በሴቶች ትምህርት ዙሪያ ያስተዋሏቸውን ችግሮች እንዲያስረዳሉ።
በሰራውበት አካባቢ በተለይ በቤንሻንጉል ጉሙዝ ክልል በአካባቢ ያሉ ወንድ ማዳዎች ይመስላሉ። አንደኛ በለውጥ ጋብቻ አለ። በባህል ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤንሻንጉል ጉሙዝ በነበሩበት ዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየው። ስለዚህ በአንድ አመት አንደኛ ተሳትፏቸው 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ ደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለድሚያቸው አስተውሎት የነገር ባህል አለ። እኛም እንደሰት ባለፈ አመት አንዲትም ወላጅ ታዋይተን ያምስተው እንዲቆዩ ያደረግንበት ሁኔታ አለና 16-17 አመት ወልድ አስተውለው በበጃር በተለያዩ ምክንያት ሁሉም አካል እንዳይቆዩት ሌላ ሰዎች እንዲሰቡትን በማድረግ የመዳር ሁኔታ ይታያሉ። የባህር ዳር ዙሪያ
ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘው መንግስታዊ ያልሆነ ድርጅት የተቋቋመው እነዚህን በመሰረታዊ ሁኔታ ከድህነት ጋር የተቆራኙና ሴቶችን ከትምህርት ገበታቸው የሚያርቁ ተግዳሮቶችን በመቅረፍ ሴቶችን ራሳቸውን እንዲችሉ ለማገዝ ነው። ድርጅቱ ላለፉት 18 አመታት በአምስት የአፍሪካ ሀገራት በጋና፣ ማላዊ፣ ታንዛኒያ፣ ዛምቢያ እና ዚምባብዌ ውስጥ እየሰራ ሲሆን ከ379000 በላይ ተማሪዎች በቀጥታ ተጠቃሚ እንዲሆኑ አድርጓል። ለመሆኑ በእነዚህ ሀገራት የሴት ተማሪዎች ችግር ምን ያክል ተቀርፏል? ኢትዮጵያስ ከዚህ ምን ትማራለች? በታንዛኒያ የካምፌ ዳይሬክተር ሆኖ ለሚያገለግሉት ሊዲያ ዊልበርት ያቀረብኩት ጥያቄ ነው።
ችግሮችን ከስር ከመሰረታቸው ለመፍታት በመቻላችን የሚማሩበት ሁኔታና የጀመሩትን ትምህርት የመቀጠሉ ሁኔታ ተሻሽሏል። ለምሳሌ ታንዛኒያ ውስጥ ስራ ስንጀምር 100 ሴት ተምሳሌቶች ነበሩ። አሁን ከ2000 በላይ ሆነዋል። በአሁኑ ሰዓት በተለያዩ ክፍለ ግዛቶች የሚገኙ ትምህርት ቤቶች ውስጥ ለሚማሩ 19000 ተማሪዎችም ድጋፍ እናደርጋለን። በአጠቃላይ ታንዛኒያ ውስጥ እስከ ዛሬ ለ48000 ሴት ተማሪዎች ድጋፍ አድርገናል።
ካምፌድ በታንዛኒያ በሰራባቸው አመታት ይህን ማድረግ የቻለው በተለይ ለሴቶች ከትምህርት ገበታ መራቅ ዋና ምክንያት የሆነውን ድህነት ለማስወገድ ከወላጆች፣ ከተማሪዎች፣ ከትምህርት ቤቶችና በቀጥታ ከማህበረሰቡ ጋር በመስራቱ መሆኑን ሊዲያ ዊልበርት ያስረዳሉ።
ጥሩ ገቢ ያለው ቤተሰብ ልጆቹን ትምህርት ቤት አልከም ሲል አላየሁም። በእርግጥ ሌሎች ችግሮች ሊኖሩ ይችላሉ፣ ግን በድህነት ውስጥ እንደሚኖረው ሰው ሊሆን አይችልም። ስለዚህ በዋናነት የምናደርገው ይህንን የገንዘብ ችግር መቅረፍ ነው። በመንግስት ተቋማት በኩል ለትምህርት የሚሆናቸውን ወጪ መሸፈን የማይችሉት ልጆች ለይተን በቀጥታ የገንዘብ ድጋፍ እናደርግላቸዋለን። ከዚያ የትምህርት ቁሳቁስ፣ የትራንስፖርትና አንዳንዴም የሚኖርበትን ቦታ እናመቻችላቸዋለን። ልክ ልጁን ወደ ትምህርት ቤት የሚልክ ወላጅ የሚያደርገውን እናደርጋለን ማለት ነው።
ካምፌድ በድርጅቱ ድጋፍ ተደርጎላቸው ለቁም ነገር በበቁ አባላቱ አማካኝነት የተቋቋመ ለርነርስ ጋይድ ወይም ተምሳሌት የተሰኘ ፕሮግራምም አለው። ፕሮግራሙ በዋናነት ዓላማው የነበረባትን ችግር አሸንፋ ተምራ ለቁም ነገር የበቃች ሴት ለሌሎች ሴት ህጻናትና አቻዎቿ ምሳሌ እንድትሆን ማድረግ ነው። ካምፌድ በሚንቀሳቀስባቸው 5 ሀገራት ከ4000 በላይ ተምሳሌቶችን አፍርቷል። ከነዚህ አንዷ በታንዛኒያ ገጠራማ አካባቢ ተወልዳ ወላጆቿን በልጅነቷ በማጣቷ ለችግር የተዳረገች ሆኖም ካምፌድ ባደረገላት ድጋፍ ታግዛ ትምህርቷን በዩኒቨርሲቲ መጨረስ የቻለችው ዲያሪስ ማርቲን አንዷ ናት።
Without Camfade, probably I could not continue with my studies.
ካምፌድ ባይረዳኝ ኖሮ ትምህርቴን ለመጨረስ አልችልም ነበር። ምናልባትም እንደ ታናናሾቼ ጎዳና ላይ ነበር የምወድቀው። እነሱ ለተወሰነ ጊዜ ጎዳና ላይ ወጥተው ነበር፣ ነገር ግን እኔን ካምፌድ ህልሜን እንዳሳካ ረድቶኛል። በተለይ ሌሎችን እንደኔ ያሉትን እንደኔ ይቸገሩ የነበሩትን እንድረዳ ረድቶኛል። የሁልጊዜ ምኞቴ ዩኒቨርሲቲ ገብቼ ስጨርስ ሌሎች ሴት ወጣቶችንና ረጂ የሌላቸውን ህልማቸውን እንዲያሳኩ መርዳት ነበር።
ዲያሪስ አሁን በካፌድ ውስጥ ዋና ፕሮግራም ኃላፊ ሆና ትሰራለች። ለሌሎች ሴት ተምሳሌት በመሆን የጽናትን ውጤት ታጋራለች፣ የስኬት መንገዷን ታሳያለች። ያቀም ችግር ያለባቸውን ደግሞ በድርጅቱ አማካኝነት እርዳታ እንዲያገኙ ታግዛለች። እንደ ዲያሪስ ያሉ ሴቶችን ማስተማር ቤተሰብን፣ ማህበረሰብን ብሎም ሀገርን ማስተማር ነው የሚሉት ሊዲያ የሴት ልጅ መማር ለዓለም እድገት ወሳኝ መሆኑን ያሰምሩበታል።
Cultural background or financial background that limits the voice of girls.
የተለያየ ባህልና የኢኮኖሚ አቅም ማጣት ሴት ልጆችን ድምጽ እንዳይኖራቸው ያደርጋል። ትልቅ ህመም ውስጥ ሆነው እንኳን ሐሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴት ልጅ ትምህርት ማስተማር የማህበረሰብን ድምጽ መመለስ ማለት ነው።
ካምፌድ ፕሮግራሙን በሌሎች አፍሪካ ሀገራት የማስፋፋትና በአፍሪካ ስኬታማ የሴት አስተማሪዎችን፣ የህግ ባለሙያዎችን፣ የንግድ ባለቤቶችንና የጤና ባለሙያዎችን እንዲሁም የመንግስት ኃላፊዎችን ቁጥር የማሳደግ እቅድ አለው። ያንን ለማሳካት እንደ ዲያሪስ ያሉ ተምሳሌቶች ሴቶች ከትምህርታቸው እንዳይስተጓጉሉ ሌት ተቀን ይተጋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከታዩ መሰናዷችን ወደ አምቦ ይወስደናል። ባልደረባችንና ኮር መልካ ለሱስ የተጋለጡ ወጣቶች ጋር ቆይታ አድርጓል። ወጣቶቹ ለከሱስ ለመውጣት ያደረጉት ያለውን ጥረት ያጫውቱናል። ሌሎች ወደ ተመሳሳይ ሱስ እንዳይገቡም ምክራቸውን ያጋሩናል። የመጀመሪያው ክፍል ቀጥሎ ይቀርባል።
በጣም አመሰግናለሁ በጋቢና ቪኦኤ ስም። በወጣቶች ዙሪያ በዛሬው ዕለት ምን ወያይበት ርዕስ ሱስና መዘዙ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ተጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? መንስኤው ማለት ነው። በሱን ገጥላለን ማለት ነው። ወንድሜ ካንተ ልጀምር።
እሺ፣ እኔ ሮባ በቀለ ባላለሁ። አሁን ላይ ግራጁዌት አግኝቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫራ ዳጋጋ ይባላል። እኔ አሁን የምጠቀመው ሱስ የጫት ሱስ ነው አለብኝ።
ስሜ ወቢ ኩምታ ይባላለሁ። እኔ በጫት ሱስ እና በሲጋራ ሱስ እንትን ብያለሁ።
እሺ አመሰግናለሁ ሁላችሁንም። እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድነው?
እኔ ወደዚህ ሱስ ዓለም እንደምገባ ያረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫት ስለሚዘወተርበት ወደ ሱስ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃም ይሄን ነገር ካልተቀመከ መጠጣት ምናም የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባሁ። በዚህ ነው ማለት ነው አሁን ላይ 6 አመት ማለት ነው።
ቻላ እሺ እኔ ወደ ጫት የገባሁት በአንደኛ ተመረቀ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ ያለው ሁለተኛ ላይ ደግሞ ያው ጓደኛ ንቅሙትን ሰው ውጪ ላይ ያያ እኔም ለመከሮ አሚሎ ተደብቀም አንድ ሁለት ያረክ በዛ ሱስም እንደዚህ ነው የገባውበት ማለት ነው። 7 አመት ቀም ያለው
ወዲ
ያው እሱ ተጀመርኩት ወደ 5-7 ምናምን ሆኖኛል። ወደዚህ ሱስ የገባውት ያው እንደቀልድ እኔም ለመከሮ በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው ከዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባውት። ያው ስራተነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እንግዲህ ያው ከዚህ ለመውጣት ጥረት እያደረኩ ነው።
የትኛው ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫት?
በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ቀደም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት ያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛልና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለው ወጣት ወደ ሱስ እንዲገባ የሚገፋፉት ምንድናቸው? ምንድነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባን ጀምራለን።
እንደኛ እንደ አምቦ ከተማ ካየን አንደኛ ወጣቱ ለምንድነው ወደ ሱስ ዓለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ ዓለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ በሱስ ብቻ ማሰብ ግን ዓለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ ያኛ ከተማ ወጣቶች በሱስ ዓለም ውስጥ ሲዘፈቁ ሲገቡ አይቼ ወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት ቤተሰባቸውን እስከ መረበሽ ለብዙ በቀላል ባሌ ለጎዳና ይደርሳሉ ማለት ነው።
በመኖርበት በአምቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያረጋግጥበት ሰበብ አንዱ አንደኛ ፋሚሊ ልጁን በስርዓት አለመቆጣጠር ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ ይውልበት ቦታ ይዝናናበት ቦታ እንኳን ወይ ደግሞ ይዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት ይሁን እሱን እንኳን በቂ ያለ መሆኑን ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይሄን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። አሳስተናግዳችሁ አመሻውት ስመኝሽ የቆየ ነበርኩኝ። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። መልካም ምሽት።